BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ተከታታዮች። የዕለተ ማክሰኞ ሚያዝያ 12 2013 ዓመተ ምህረት ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። የቋንቋ ማንነትን መሰረት ባደረጉ ጥቃቶች በኢትዮጵያ የተለያዩ አካባቢዎች የሚፈጸሙ ግድያዎችና እንግልቶች እንዲቆሙ የጠየቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬ ተካሂደዋል። የሰልፎቹን ሂደት የሚዳስስ ዘገባ በአብይ ርዕሳችን ይቀርባል።
ችግሮች ብለን ያሰብናቸው ነገሮች ቴክኖሎጂያችን መስራት ይችላል ብለን እናምናለን። ችግር ብለን እናስባቸው ተጽዕኖ ሊፈጥሩ የሚችሉት የወጣት ህብረተሰብ ላይ ተጽዕኖ ሊፈጥሩ የሚችሉት ነገሮች ላይ ነው ፎከስ ማድረግ ሊፈልግ ነው።
አሁን የሰማችሁት ኢዮኤል ተስፋዬ የ19 ዓመት ወጣት ነው። ወጣቶችንና በተለይ ተማሪዎችን የትምህርት ማገዣ የሚሆኑ መጻሕፍትን ለማቅረብ የሚረዳና የማንበብ ባህልን የሚያጎለብት የሰው ሰራሽ ልህቀት ከጓደኞቹ ጋር እየሰራ ይገኛል። የምሽቱ እንግዳችን ነው። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። የታላቁ አንዋር መስጊድ ምክትል ኢማም የነበሩት ሼህ ሁሴን አሊ በድንገተኛ የልብ ህመም ከዚህ ዓለም በሞት ተለዩ። የቀብር ስነ ስርዓቱ በነገረት ከዙሁር ሰላት በኋላ ኮልፌ ሙስሊም መካነ መቃብር እንደሚፈጸም የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤትን ጠቅሶ ፋና ብሮድካስቲንግ ኮርፖሬት ዘግቦታል። ኢትዮጵያ ውስጥ የሚካሄደው ምርጫ ሰላማዊና ዴሞክራሲያዊ በሆነ መልኩ እንዲካሄድ የክልሉ መንግስት ውስጣዊና ውጫዊ የጸጥታ ስጋቶች ያላቸውን ጉዳዮች ቀድሞ መፍታቱን የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ ተናገሩ። የሲዳማ ክልል ምርጫውን የኮቪድ-19 ወረርሽኝ ስርጭት በማያስፋፋ ሁኔታ ለማካሄድ ዝግጅት እያደረገ መሆኑንም ፕሬዝዳንቱ ገልጸዋል። የሲዳማ ክልል ምክር ቤት አምስተኛ ዙር ሁለተኛ መደበኛ ጉባኤ የክልሉን የ9 ወር የስራ አፈጻጸም በሐዋሳ ከተማ በመገምገም ላይ ይገኛል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። የቻድ ፕሬዝዳንት ኢድሪስ ዴቢ መሞታቸው ተገለጸ። ፕሬዝዳንቱ ትላንት ሰኞ ዋና ከተማዋ ኢንጃሜና እየገፉ ናቸው ከተባሉት አማጽያን ጋር የሚዋጉትን ወታደሮች ለመጎብኘት ወደ ውጊያ ግንባር ተጉዘው በዚያ እንዳሉ መገደላቸውን ነው የቻድ የጦር ሰራዊት ቃል አቀባይ ያስታወቀው። የ68 ዓመቱ ዴቢ በቅርቡ በተካሄደው ፕሬዝዳንታዊ ምርጫ ለ6ኛ የስልጣን ዘመን መመረጣቸው ይታወሳል። የፕሬዝዳንቱ ጽህፈት ቤት ሪፖርቱን የሚያረጋግጥ መግለጫ እስካሁን ድረስ አላወጣም። ኢድሪስ ዴቢ እንደ አውሮፓውያን አቆጣጠር በ1990 ዓ.ም በመፈንቅለ መንግስት ስልጣን ከያዙ ጀምረው ለ30 ዓመታት በስልጣን ላይ ቆይተዋል። ከጥቂት ቀናት በፊት በተካሄደው ምርጫም 79 ከመቶ ድምጽ አግኝተው ለ6ኛ የስልጣን ዙር መመረጣቸውን ይፋዊ የምርጫ ውጤቶች አሳይተው ነበር። ዩናይትድ ስቴትስ ራሻ በዩክሬን ድንበር አቅራቢያ የምታደርገውን ወታደራዊ እንቅስቃሴና ከፍተኛ የጦር ክምችት እያሳሰባት መሆኑን በመግለጽ ሞስኮ ክሬሚያን በመውረር ከተቆጣጠረችበት ጊዜ የበለጠ ሁኔታ ሰራዊቷን በአካባቢው ማከማቸቷን አስታውቃለች። የዩናይትድ ስቴትስ መከላከያ ሚኒስትር ጆን ከርቢ በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ ይሄ ድርጊት ከዚያም የተለቀና እጅግ የሚያሳስብ ነው ብለዋል። ጄኔራሉ አያይዘውም ይህ ድርጊት እየጨመረ መሆኑን እያስተዋልን ነው። ራሻ ይህንን ወታደራዊ ልምምድ ነው ማለቷን የሰማን ቢሆንም ዓላማው ግን ለኛ በግልጽ የሚታወቅ አይደለም ብለዋል። የአሜሪካ መከላከያ ሚኒስቴር ፔንታገን ራሻ በአካባቢው ያሰማራቸው ጦር እንደ አውሮፓውያን አቆጣጠር በ2014 ክሬሚያን ስትወር አስተማርተው ከነበረው ጦር ብዙ ልዩነት የሌለው ከፍተኛ ጦር ያስተማራሽ መሆኑንም አስታውቋል። በአውሮፓ ህብረት ባለስልጣናት ግምት መሰረትም ወደ 100,000 የሚጠጉ የራሻ ወታደሮች በአካባቢው መስፈራቸው ተመልክቷል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል ራሻ በአካባቢው ያስተማራችው ከመቼውም ጊዜ የበለጠ ከፍተኛ ወታደራዊ ኃይል ነው ሲሉ ተናግረዋል። በሌላ ዜና የዩናይትድ ስቴትስ መንግስት የጤና ባለስልጣናት በጆንሰን ኤን ጆንሰን ኩባንያ በተሰራው የኮቪድ-19 መከላከያ ክትባት ላይ ተጨማሪ ክትትል በማድረግ ላይ ናቸው። ዩናይትድ ስቴትስ የበሽታ መከላከያና መቆጣጠር ማዕከል ሲዲሲ ዳይሬክተር ዶክተር ሮሼል ዋለንስኪ ትላንት ሰኞ በዋይት ሃውስ በሰጡት ቃል በአንድ ጊዜ ከሚገኘው ክትባት ጋር ተያያዥ ሊሆኑ የሚችሉ የጎንዮሽ የጤና እክሎች የገጠሟቸው ተጨማሪ ተከታቢዎች አሉ የሚሉትን ሪፖርቶች እየተከታተልን ነው ብለዋል። ቁጥራቸው ብዙ አለመሆኑ የሚያበረታታ ቢሆንም እነሱንም የተገኙትንም ቢሆን እየተከታተልን ነው ሲሉ የሲዲሲዋ ዳይሬክተር አክለው ተናግረዋል። ባለፈው ሳምንት እድሜያቸው ከ18 እስከ 48 ዓመት የሆኑ 6 ሴቶች ላይ የጆንሰን ኤን ጆንሰኑን ክትባት ከወሰዱ በኋላ ያልተለመደ ነገር ግን እጅግ አደገኛ ሊሆን የሚችል የደም መርጋት መከሰቱን ተከትሎ ክትባቱ መሰጠቱ እንዲቋረጥ ተደርጓል። አድማጮች ለምሽቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋ ጤና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የቋንቋ ማንነትን መሰረት ባደረጉ ጥቃቶች በኢትዮጵያ የተለያዩ አካባቢዎች በአማራ ብሔረሰብ ተወላጆች ላይ የሚፈጸሙ ግድያዎችና እንግልቶች እንዲቆሙ የጠየቁ ሰልፎች በአማራ ክልል የተለያዩ ከተማዎች ዛሬ ተካሂደዋል። ባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ደሴ፣ ሐይቅና ሌሎችም ከተማዎች ላይ በተካሄዱት ሰልፎች ላይ አማራን ማሳደድ ይቁም፣ በአማራ ላይ እየተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል የሚሉ መፈክሮች ተሰምተዋል። የዚህ ዝግጅታችን ቀረጻ እስከተጠናቀቀበት ሰዓት በጉዳዩ ላይ ከመንግስት በኩል የተሰጠ ምላሽ የለም። የሰልፎቹን ሂደት የተከታተለችው አስቴር ምስጋናው ያጠናከረችው ዘገባ ቀጥሎ ይቀርባል።
ዛሬ በአማራ ክልል ከተሞች የተካሄዱ ሰልፎች በሀገሪቱ የተለያዩ አካባቢዎች በብሔሩ ተወላጆች ላይ እየተፈጸመ ነው ያሉትን ግድያና ማሳደድ መነሻ ያደረጉ ናቸው። በባህር ዳር፣ በደብረ ማርቆስ፣ ወልዲያ፣ ደሴ፣ ሐይቅና በሌሎችም ከተሞች የተካሄዱት ሰልፎች ተሳታፊዎቹ ብሔር ተኮር ሲሉ የገለጹት ይህ ግድያና ማሳደድ እንዲቆም የተጠየቀባቸው በክልሉና በፌዴራል መንግስቱ ላይም የተቃውሞ ድምጽ የተሰማባቸው ናቸው። ሰልፈኞቹ ካሰሟቸው መፈክሮች ውስጥም አማራን ማሳደድ ይቁም፣ በአማራ ላይ እየተፈጸመ ያለው ግድያና መፈናቀል መንግስትን ሊያሳስበው ይገባል፣ ህጻናትን መግደልና ከተማን ማፍረስ ጀግንነት አይደለም፣ የወገኔ ደም ያመኛል የሚሉ ይገኙበታል። በባህር ዳር ከተማ በነበረው ሰልፍ ላይ ካገኘኋቸው ተሳታፊዎች መካከል በ60ዎቹ የእድሜ ክልል የሚገኙት አቶ አለምር ቢሻው በሀገሪቱ የተለያዩ አካባቢዎች እየተፈጸመ ነው ያሉትን ግድያና የመብት ጥሰት በአስቸኳይ ማቆም እንደሚገባ ነው ያብራሩት።
አማራ በየቦታው እየተጨፈጨፈና በገጀራ እየተገደለ ስለሆነ ይሄንን ለመቃወምና ፍትህ ርትህ እኩልነት እንዲመጣ በኢትዮጵያ እመኛለሁ። ለዚህ ነው የወጣሁት። ያው በተለያየ ሰው ይተብቀዋል ሰልፉ። እኔ መጣሁት ከቢሮ ወጥቼ ነው። ከአዘዋ ጀምሮ እዚህ ቤተ ክልል መርሰ መሰላ ደረሰን ዙረን እየተመለስን እኔ በግሌ ታሪኬ ፍጹም አማራ ፍጹም ኢትዮጵያዊ ነኝ እና እናደዳለሁ በውስጤ። ስለዚህ ይሄ ነገር መቆም አለበት። እስከመቼ ነው የሚቀጥለው? ምንም ማለት ማስተላለፍ ስለፈለጉ ነው።
ወጣት ጌታቸው አዱኛ ሌላ አስተያየት ሰጪ ነው።
በአሁኑ ወቅት በሀገራችን ላይ እየተከሰተ ያለው እጅግ ዘግናኝና አስቀያሚ ነገርን ምክንያት በማድረግ ነው። በተለይ የህፃናቶችን ሞት የእናቶችን ሞት በማውገዝ ከዚህ በፊት ስንሰማ የነበረው በሌላ ክልል ነበር። ያም ማለት በኦሮሚያ ክልል ነበር ሰዎቹ እንደ በግ እየታረዱ የነበሩት። አሁን ደግሞ በገንዛ ክልላችን በአጣዬ ከተማ እንዳልነበረች ፈርሳ ይህንን ህዝብ የጠራው ማንም አልጠራው ራሱ ስሜት ቀስቅሶት ነው የወጣው ህዝቡ። ስለዚህ ዋናው አላማና የመጀመሪያ አላማ እየታረድን ያለ ነው ኦርቶዶክስ ወይም ደግሞ ሙስሊም ስለሆነ ሳይሆን አማራ በመሆናችን አንደኛ፣ ሁለተኛ ኦነግ ሸኔ የሚለው የዳቦ ስም እንጂ የሚል ነው ዋናው አላማው። ስለዚህ ወደፊት ማድረግ ያለብን ነገር ምንድን ነው? አማራ እንደ አማራ ራሱን መመከት አለበት፣ ራሱን ተደራጅቶ ከጥቃት መከላከል አለበት ብለን እናምናለን። አማራ ስልጣን መያዝ አለበት ብሎ ማያቅም፣ ነገር ግን አሁን አማራ ስልጣን መያዝ አለበት። ምክንያት ከተባለ አማራ ወደ ስልጣን ሲመጣ አይደለም የሰው ልጅ እንስሳ በነጻነት እንዲኖር ይፈቅዳል።
አደባባይ ላይ ወጣው እንግዲህ በርካታ ህዝብ ድምጹን እያሰማ ነበር፣ ቅሬታውን እየገለጸ ነበርና ከዚህ ሰልፍ ምንድነው የሚጠበቀው?
ባይ ዘ ወይ ከዚህ ሰልፍ የሚጠበቀው የመጀመሪያው የሁሉ የነገሮች ሁሉ መጀመሪያ ሰልፍ ነው። ዝም ብሎ ከምንም ተነስቶ የሆነ ለውጥ አይመጣም። የመጀመሪያ ሰልፍ ይኖራል። በዚህ ሰልፍ መሃል መሪዎች ይወለዳሉ። ስለዚህ እነዚህን መሪዎች ይዘን ወደፊት የመጀመሪያ ቁጥር አንድ መሆን ያለበት በሰላማዊ መንገድ አይተሽዋል፣ አንድ አትክልት እንኳን አልሰበረም። ይሄ በጣም ጨዋ ህዝብ ነው፣ ማንነቱን የሚያውቅ ስርዓቱን የሚያውቅ ነው። ስለዚህ በሰላማዊ መንገድ ይገልጻል። ከዚህም በኋላ ወደፊት ሊሆን የሚችለው ከዚህ ስብሰባ ላይ ያሉ ወጣቶች ራሱ ሰልፉ በራሱ መሪ ይወልዳል። ከዛ ከመሪውን ተከትሎ እነሱ በሚያደርጉት ነገር በሰላማዊ መንገድ የሚቻል ከሆነ ካልተቻለ ደግሞ እነሱ በመጡበት መንገድ ራሱ መመከት አለበት እያስባለሁ። ባይዘው የሰልፉ በጣም ቁልፍ ነገር በዚህ ምድር ላይ እንስሳ በነጻነት እንዲኖሩ ተፈቅዶ አማራ ግን ከእንስሳ በታች ወርዷል። ስለዚህ የመጀመሪያው ቁጥር አንድ ጥያቄ እንዴት የሰው ልጅ ከእንስሳ ወርዶ የመኖር መብቱ ይነጠቃል ይነፈጋል ነው።
መቶ አለቃ ጌታቸው መኮንን ሰልፉን ከቢሮቸው ሆነው እንደሰሙ መቀላቀላቸውን ይናገራሉ።
በአማራ ብሔረሰብ ላይ በሚደርሰው የዘር ማጥፋት ዘርን ለይቶ በማጥፋት በአጣየና በሸዋሮቢት እንዲሁም በሸዋሮቢት ላይ በሚደረገው የዘርን ማጥፋት በኦነግ ሸኔና በአንዳንድ ኃይሎች በሚደረገው የዘርን ማጥፋት ዘመቻ ያንን ለመቃወም ነው።
ጥያቄያችሁን ለማን ነው እያቀረባችሁ ያላችሁ?
ጥያቄያችንን የምናቀርበው ለኢትዮጵያ ሕዝብ ነው። ምክንያቱም እዚህ ያለው መንግስትም ሊሰማ አይችልም። ስለዚህ የሚሰሙ ከሆነ ለዚህ ለብልጽግና መሪዎች እናቀርባለን፣ ያው እንደ ግለሰብ። አለበለዚያ ግን ያው አማራ መሞት እንዲቆም፣ አማራ ተደራጅቶ ራሱን እንዲጠብቅ ራሱን እንዲከላከል ነው ለሕዝቡ ነው ጥሪ የምናቀርበው ለኢትዮጵያ ሕዝብ።
እንደምመለከተው በርካታ ህዝብ ነው ወጥቶ ያየሁት እና ሰልፉን ያስተባበረው ማን ነው? እርስዎ ማን ጠርቶት ነው የወጡት?
ሰልፉን ያስተባበረው ህዝብ ነው፣ ራሱ ነው ህዝቡ ነው። አዎ፣ እኛም ያው በየስራችን ቦታ ላይ እያለን ያው ሰልፉን እያየን የተቀላቀል ነው። ስሜቱ ሁላችንም ውስጥ ነበረ። ዘርን ለይቶ የሚገደለው ነገር እንዲቆም ለማውገዝ ነው ሁሉም ህዝብ ነው የጠራው።
እስቲ ስምህን ግለጽልኝ።
ስሜ ቆይ ያላግባብ የመንግስት በሚደረገው ግድያ መንግስት መከላከል አለመቻሉን ለመግለጽ ለምሳሌ የአማራ ተወላጆች ያላግባብ በየቦታው ላይ መፈናቀልና የሞት እንትን አለ። ያንን መንግስት አስፈላጊውን ጥበቃና አስፈላጊውን መከላከል እንዲያደርግ የግንዛቤ ማስጨበጫ ነው።
ለማን ነው ጥያቄያችሁን እያቀረባችሁ?
ለመንግስት፣ ለፌዴራል መንግስት። ሀገሪቱን እየመራ ያለው ፓርቲ ይህንን ነገር አውቆ ባጣዬ፣ በኬሚሴ፣ በሌሎችም በወለጋ መስመር ላይ ያሉትን የአማራ መፈናቀልና ያለ አግባብ ብሔር ተኮር ጥቃቶችን እንዲከላከል በማሳወቅ ነው።
በሁሉም ከተሞች የተካሄደው ሰልፍ ያለምንም የጸጥታ ችግር መጠናቀቁን አስተባባሪዎቹ አስታውቀዋል። በተመሳሳይም በሳምንቱ መጨረሻ በፍኖተ ሰላም ከተማ መሰል የተቃውሞ ሰልፍ ተካሂዶ ነበር። ይበንዴ እንዳለ የሰላም ሚኒስቴር ትላንት ባወጣው መግለጫ በተለያዩ የሀገሪቱ ክፍሎች በንጹሃን ዜጎች ላይ እየደረሰ ያለው ግድያ እንዳሳዘነው ገልጿል። በውስጥም በውጭም ተደራጅተው የሚንቀሳቀሱ የጥፋት ኃይሎች ህዝብን ከህዝብ ለማጋጨትና አንድነታችንን ለመናድ እየተንቀሳቀሱ ነው ሲልም ወንጅሏል። ህዝቡ ከጸጥታ ኃይሉ ጋር በመተባበር ችግሩን ለመፍታት መረባረብ እንዳለበትም አሳስቧል። መንግስት የጸጥታ ችግርን ለመቅረፍ በጸጥታ ማደፍረስ ስራ ላይ በተሰማሩ የጥፋት ቡድኖች ላይ ተከታታይ እርምጃ በመውሰድ የህግ የበላይነትን ለማረጋገጥና አስተማማኝ ሰላም ለማስፈን በከፍተኛ ደረጃ እየተንቀሳቀሰ እንደሚገኝም ገልጿል። ትናንትና ዛሬ በአማራ ክልል የተካሄዱትን ሰልፎች አስመልክቶ ግን ከክልሉም ሆነ ከፌዴራል መንግስት የተሰጠ አስተያየት ወይም የወጣ ይፋዊ መግለጫ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። በኮሮና ቫይረስ ወረርሽኝ ወቅት ትምህርት ቤቶች ተዘግተው ተማሪዎችና ወጣቶች ግዛቸውን ከቤት እያሳለፉ ባሉበት በዚህ ወቅት ብዙዎች ከቤተ መጻሕፍትና ከንባብ ርቀው ቆይተዋል። ተጨማሪ የትምህርት መርጃ መጻሕፍትን እንደ ልብ ማግኘትም ቀላል አልነበረም። ይህን ያስተዋለ አንድ የ19 ዓመት ወጣት ችግሩን የሚፈታ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ እየፈጠረ ይገኛል። በዓለም ዙሪያ ያሉ መጻሕፍትን በቀላሉ ማግኘት የሚያስችለውን ይህን ቴክኖሎጂ የፈጠረው ወጣት ኢዮኤል ተስፋዬ ይሰኛል። ስለ ፈጠራ ስራው እንዲያጋራን እንግዳ አድርጌ ጋብዣለሁ። እሱን ሰምተን እንመለስ። ከአንድ ዓመት በፊት በኮሮና ቫይረስ ምክንያት ትምህርት ቤቶች ሲዘጉና መንግስት ባወጣቸው ክልከላዎች ምክንያት ብዙዎች ከቤት ሲውሉ ልጆችና ወጣቶች አብዛኛውን ጊዜያቸውን ያሳለፉት የተለያዩ ማህበራዊ ትስስር ሚዲያዎችን በመጠቀም ፊልም በማየትና የተለያዩ የቪዲዮ ጨዋታዎችን በመጫወት ነው። ሀረር ተወልዶ ያደገው ኢዮኤል ተስፋዬ እነዚህ ሁሉ ተማሪዎችን ከእውቀት ከማራቃቸው በተጨማሪ በጊዜ ብዛት ይሰለቻሉ ይላል።
ኮቪድ ሲገባ ቤት ተቀመጡ የሚባል ነገር መጣ። ሶ ዲጂታል ነገር ላይ ጊዜ ማጥፋት ነበረ። ያ ዲጂታል ጊዜ ግን እንዳልኩሽ ይሰለቻል ነው የምልሽ። ብዙ ፊልም ባየሽ፣ ብዙ የሆነ ሶሻል ሚዲያ ላይ ጊዜ ባጠፋሽ ቁጥር የሆነ ይሰለችሽ እና ምንድን ነው አዲስ ነገር ላደርግ የሚችለው? አንብቤ አላውቅም። ኦኬ እስኪ የሆነ መጽሐፍ ላንብብ። ምን ላንብብ እስኪ? በእኔ እድሜ የሆነ መጽሐፍ ጀመርኩኝ። እሱ መጽሐፍ ማንበብ ጀመርኩኝ። ያው በስልክ ነው እንዳልኩሽ የጀመርኩት፣ ዳውንሎድ አድርጌ ማለት ነው። ራሴን ነው ለማነሳሳት የፈለግኩት። በማንበብ ሂደቱ መጣ። ሶ መጨረሻ ላይ ምን አይዲያ ያመጣልኝ፣ ለምንድን ነው በስልክ ማንበው? ለምን አልገዛም? በወረቀት ባንበው እኮ ስፈልግ ይህን ጨርሻለሁ ለማለት ቁጭ አደርገዋለሁ። ስገባ እኮ የጨረስኩትን እያየሁ ሌላ ለማንበብ ሞቲቬት ያደርገኛል። ሶ ለምንድን ነው ወረቀት ላይ ማላነበው አልኩኝ። ከዛ እሱን ስፈልግ የምፈልጋቸው መጽሐፎች በብዛት የሉም።
ኢዮኤል መጽሐፍትን በኢንተርኔት አማካኝነት ከተለያዩ ድህረ ገጾች ላይ በማውረድ ለማንበብ ያደረገው ጥረት ግን ብዙም ወደፊት አላስኬደውም። እሱ እንደሚለው የሚፈልጋቸውን መጽሐፎች እንደ ልብ ማግኘት አልቻለም። በተለይ በእንግሊዝኛ የተጻፉ መጽሐፍትን እሱና በሱ እድሜ ያሉ ወጣቶች ማግኘት እንደማይችሉም አስተዋለ። ስለዚህ የቴክኖሎጂ እውቀት ካለው ጓደኛው ጋር በመሆን አንድ ነገር ማድረግ አለብን በሚል መወያየት ጀመሩ።
እዚያ ሀገራችን ላይ አሁን እንግሊዝኛ መጽሐፍ ማንበብ ብፈልግ፣ አሁን ለምሳሌ እኛ ወጣቶች ነን፣ ይህን ስንፈልግ የግድ ስልክ ላይ ማንበብ አለብን። በቃ ሶ እንዴት ነው መጽሐፎችን ለእንደኛ አይነት ወጣቶች የሚፈልጉ እንዴት ነው እናቀርብላቸው የሚችል ስናስብ ነው ይህ አይዲያ የተመነጨው። ሲስተሙን አንድ ቢዘረጋለት እኔ ብቻ አይደለም እንደ እኔ አይነትም ሳያነቡ እንዴት ነው እንዲያነቡ የምናደርጋቸው የሚለው መስራት እንችላለን የሚለው ቪዥን ነበረ። ሶ ቀጥታ ወደሱ ነበረ የገባ ነው።
ይህ ሀሳብ ነው ሸዋበር ቴክኖሎጂ ለተሰኘው ድርጅት መፈጠር ምክንያት የሆነው። ድርጅቱ በአሁኑ ሰዓት የእኛ ቴክኖሎጂ ብሎ የሰየመው በኢትዮጵያ የሚገኙ በሺዎች የሚቆጠሩ አንባቢ ማህበረሰብንና ግለሰቦችን ተደራሽ የሚያደርግ እንዲሁም የተሻሻለ የመጽሐፍት ግብይት የሚፈጥር የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እየሰራ ይገኛል። ኢዮኤልና ጓደኛው እየሰሩት ያሉት ይህ የሰው ሰራሽ ልህቀት ማሽንን በማስተማር ወጣቶችና ተማሪዎች ምን ማንበብ እንደሚፈልጉ የሚያውቅ ሲሆን ያን መነሻ በማድረግ በዓለም ዙሪያ ያሉ መጽሐፍትን ማግኘት እንዲችሉ ለማድረግ የተሰራ ቴክኖሎጂ መሆኑንና በጊዜ ሂደት እያደገ እንደሚሄድ ኢዮኤል ያስረዳል።
ይህ አርቲፊሻል ኢንተለጀንስ እንደ ሰው ልጅ አይምሮ ነው። ስጀምሪው ሳይሆን ስታድጊበት ነው እየበሰለ ይመጣው። አሁን መነሻው ላይ ነው ያለ ነው። ከሁለት ከሶስት ከአራት አመት ወደፊት ስንገፋበት ይሄ ማቹር ያረገና አኩሬሲው የጨመረ የሚሄድ ነገር ሲስተም ነው። ሶ አሁን እኛ ዴቨሎፕ ያረግነው በራሳችን ከጊዜ ሂደት ግን ጥራቱንና ፓወርፉልነሱን ይጨምራል ብለን እናምናለን።
ቴክኖሎጂው የተሰራው እድሜያቸው ከ17 እስከ 30 አመት ለሚሆኑ ወጣቶች እንደሆነ ኢዮኤል ይገልጻል። በዚህ እድሜ ያሉ ወጣቶች በተለይ ለትምህርት ማገጃ የሚሆኑ እንግሊዘኛ መጻሕፍትን ከየትኛውም ዓለም ማግኘት እንዲችሉ የሚረዳ ሲሆን ቴክኖሎጂው የሰዎችን የመጻሕፍ ፍላጎት እያጠና በሄደ ቁጥር ተመሳሳይ መጻሕፍትን ፈልገው በማግኘት ሰዎች የንባብ ልምዳቸውን እንዳያቋርጡ ለማገዝ እንደሚረዳም ይገልጻል።
ፎከስድ ሆነ ሊፈልጉ የሚችሉ ናቸው ብለን እናምናቸው ሲስተሙ የሚረዳን መጻፎች ናቸው እናስመጣውና ሂደቱን አሁን ለነገርሽ አልችልም ይሄ መጻፍልሽ አልችልም ምክንያቱም ሲስተሙ ነው ይሄ መጻፍ አምጣም ይለን ያ ይሄ ነው ሃሪስ የሚያደርገው ሲስተማችን ላይ። ስለዚህ ምን እናስተምረው መጀመሪያ ጥያቄዎችን እንሰጣዋለን። ከዛ ዳታዎች ቢፈልጉን ዳታ ደግሞ ይሄን ዳታ ብትሰጡኝ መልስ ተጣጩ ይችላል ይላል ሲስተማችን። ሶ ትራንስ ዳታዎች ነው ምን ተጠቀሙት ከሱ ዳታ ነው የተነሳ calculation prediction እየሰራ ነው። በጊዜ ሂደት በዳታ ብዛት አኩሬሲያችን ይጨምራል ብለን እናምናለን።
ኢዮኤልና ጓደኞቹ መነሻቸው መጽሐፍትን ማቅረብ ይሁን እንጂ ቴክኖሎጂያቸውን በዛ መገደብ አይፈልጉም። ቴክኖሎጂውን በመጠቀም ሌሎች የወጣቶችን ችግሮች መፍታት የሚችሉ ተመሳሳይ መፍትሄዎችን ማምጣት እንደሚፈልጉ ኢዮኤል ይገልጻል።
ከችግር ነው የነገር መነሳት የምትችዩ ከዛ መነሳት ያለብሽ እና ችግሮች ብለን ያሰብናቸው ነገሮች ቴክኖሎጂያችን መስራት ይችላል ብለን እናምናለን። አሁን የሰራነው ቴክኖሎጂ ችግር ብለን እናስባቸው እና ተጽዕኖ ሊፈጥሩ የሚችሉት የወጣት ህብረተሰብ ላይ ተጽዕኖ ሊፈጥሩ የሚችሉት ነገሮች ላይ ነው ፎከስ ማድረግ ሊፈልግ ነው።
የኛ ቴክኖሎጂ የተሰኘው የሰው ሰራሽ ልህቀት ከሶስት ወር በኋላ ተመርቆ ጥቅም ላይ ሲውል ከ5000 በላይ ወጣቶችን ተደራሽ ያደርጋል። በተጨማሪም ወጣቶቹ በባህላዊ መንገድ የሚሰራውን ያልተቀናጀ የሀገር ውስጥ የመጽሐፍ ስርጭት በቴክኖሎጂ ለማገዝ እየጣሩም ይገኛሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። እንግዳችንን ወጣት ኢዮኤል ተስፋይን እናመሰግናለን። ለፈጠራ ስራው መልካም እድል እንመኛለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ከሰሞኑ የዩጋንዳ ከፍተኛ ባለስልጣናትና ጋዜጠኞች የእግር ኳስ ግጥሚያ አድርገዋል። የሰራዊቱ አባላት በጋዜጠኞች ላይ ያደረሱትን ድብደባ ተከትሎ በቅርቡ የሁለቱ አካላት ግንኙነት ሻክሮ የቆየ ሲሆን መሰል ጨዋታዎች በሁለቱ መካከል ያለውን ግንኙነት ለማሻሻል የታለሙ ናቸው ተብሏል። ዘገባው የሐሊማ አቱማኒ ነው። ሀብታሙ ስዩም እንደሚከተለው አጠናቅሮታል።
አብዛኞቹ የዚህ ጨዋታ ተመልካቾች ጅንጉርጉር የጦር ሰራዊት መለየው የለበሱ ጠመንጃ የጨበጡና የወታደር መጫሚያ ያጠለቁ ናቸው። የተለመደ አይነት ግጥሚያ አይደለም። ቀልድ የማያውቅ የሚመስለው የጦር ፖሊስ በህዝብና በዜና አውታሮች ዘንድ ይፈራል። ዛሬ ከዜና አውታር ኃላፊዎች ጋር የእግር ኳስ ጨዋታውን ባከናወነበት አፍታ ግን ሞቅ ያለ ድጋፍ ሲያገኝ ነበረ። የጦር ጄኔራሎች ነጭና ሰማያዊ ማሊያ ለብሰዋል። አምበላቸው ደግሞ ጀነራል ዴቪድ ሙሁዚ ይባላሉ። የሀገሪቱ መከላከያ ሰራዊት አዛዥ ናቸው። ባለጋራው የጋዜጠኞች ቡድን ደግሞ አረንጓዴና ግራጫ ቀለም ያለው የስፖርት መለዮ ለብሷል። የሚመራው ኔሽንና ኒው ቪዥን በሚሰኙት የዜና አውታሮች አመራሮች ነው። ሌሎችም ተካተዋል። ጀነራል ሙሁዚ እንደሚሉት የጨዋታው ዓላማ መውጣት መውረድ የገጠመውን በሚዲያውና በጦር ሰራዊቱ መካከል ያለውን ግንኙነት ማጠናከር ነው። ለየትኛውም ነገር ይቅርታ እየጠየቅን አይደለም። አጋሮች ነን እያልን ነው። እከክልኝ ልከክልህ አይነት መቋጠሪያው አጋር መሆናችን ነው። አንዳችን አንዳችንን ማስወገድ አንችልም። በየቀኑ ፊት ለፊት እንገናኛለን። እንዲህ ካሉ ብሩህ ቅጽበቶች የተሻለ ጓደኝነታችንን ማጠናከር የሚችል ምን መንገድ አለን? ያሉት ጀነራሉ በዜና አውታር አስተዳዳሪዎችና በጦር ጀነራሎች መካከል የተደረገው የመጀመሪያው ዙር ጨዋታ በዜና አውታር መሪዎች የ3-1 ድል ተጠናቋል። በመስክ ዘጋቢዎች ዝቅ ባሉ የጦር አመራሮች መካከል በተደረገው ጨዋታ ደግሞ የዘጋቢዎች ቡድን 3-1 አሸንፏል። አርብ ዕለት በነበረው ጨዋታ ሚዲያው ጠንካራ ቡድን ሆኖ ታይቶ ሊሆን ይችላል። ቀድሞ በነበሩ ጊዜያት ግን በዚሁ ጦር ሰራዊት ያለ ምህረት በዱላ ተቀጥቅጧል። ይህ ክስተት ለመጨረሻ ጊዜ የተፈጠረው ባሳለፍነው የካቲት ወር ላይ ነበረ። በዚያ ወቅት በርካታ ጋዜጠኞች ብሔራዊ ህብረት መርሃ ግብር የተባለውን የፖለቲካ ፓርቲ ትዕይንተ ህዝብ የዘገቡ በነበረበት ሰዓት ተደብድበዋል። ፓርቲው የአባላቱን እስርና እንግልት በመቃወም ሰልፍ እያደረገ ነበረ። ሮበርት ሲምፓላ የሰብአዊ መብት ትስስር ለጋዜጠኞች የተሰኘውን ተቋም ብሔራዊ አስተባባሪ ናቸው። የአሁኑ ጨዋታ ለመልካም ግንኙነቶች ግሩም ጅምር መሆኑን ይናገራሉ።
They've been beating us and we are running away. They beat today we
እነሱ ሲደበድቡን እኛ ደግሞ ስንሸሽ ነበር። ወዴት መሸሽ አንችልም። ስለሆነም እነዚህን ጉዳዮች በመነጋገር እምነት ለመገንባት የሚያስችል የመገናኛ ስፍራ አስበናል። ታዲያ ሁላችንም አካል የምንሆንበት መሰረት ለመገንባት የጋራ መተማመን ያስፈልጋል ነው ያሉት። አቡባከር ለቦዋ ሰራዊቱ ጋዜጠኞችን መደብደቡን አስመልክቶ ይቅርታ ባለመጠየቁ ጥሮር ላይ ከነበረው ጸጥታን የሚመለከት የጦር ሰራዊቱ ጋዜጣዊ መግለጫ አቋርጦ የወጣ ጋዜጠኛ ነው። ስለ እግር ኳስ ጨዋታው ይህንን ብሏል።
It's a step that we are taking. We are not saying that all is going to be well, but we are hopeful.
መነጋገራችን እርምጃ ነው። ሁሉም ነገር መልካም ይሆናል ማለታችን ግን አይደለም። ከዚህ በኋላ ቢያንስ የሆነ ግንኙነት እንገባለን የሚል ተስፋ አለን። ሁላችንም አንድ የሚያደርገን የጋራ ጉዳይ እናገኛለን ያለው በእግር ኳስ ሜዳው የታየው የድጋፍ ድምጽ መጨባበጥና አንድነት በተለይ ለሚዲያው ደህንነት ወደ ተሞላባቸውና ከረገጣ ወደ ጸዱ ቀናት ያድግ እንደሆነ ለወደፊቱ የሚታየው ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስምንሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Get up to the bay, I'll see you, 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 I'll see